Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ሰላም። የእሁድ ምሽት የጋቢና ቤት መርሃ ግብር ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። ለዛሬ በሳምንቱ ከተደመጡ ዝግጅቶቻችን መካከል ሁለቱን መራርጠን ይዘንላችኋል። ፕሮግራሙን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብሬያችሁ አመሻለሁ። አብራችሁን ቆዩ። ዮርዳኖስ ኩስ በአዲስ አበባ ዩኒቨርሲቲ ጋዜጠኝነት ትምህርት የተማረ ሲሆን በተለያዩ የብሮድካስት እና የህትመት ሚዲያዎች ላይም ሰርታለች። በአሁን ሰዓት ደግሞ ኢትዮጵያን ስኪን ቢዩቲ ሴክሬትስ የተሰኘ የተፈጥሮ የቁንጅና ግብዓቶችን የሚያመርት ተቋም ከፍታለች። ዮርዳኖስ ባለፉት ሁለት ዓመታት ጊዜ ውስጥ አብረዋት ለሚሰሩ 12 ሰራተኞች የራሳቸውን ሱቅ እንዲከፍቱ በማድረግ ሴቶችን ማብቃት ላይ የራሷን ሚና እየተጫወተች ትገኛለች። ከዮርዳኖስ ኩስ ጋር ያደረግኩት ቆይታ ዮርዳኖስ ራሷን ከምታስተዋውቅበት
እኔ ይህን ስራ ከመጀመሪያ በፊት ስራዬ ጋዜጠኝነት ነበረ። የተማርኩትም ኮሚኒኬሽን ነው። ኮሚኒኬሽንን አዲስ አበባ ዩኒቨርሲቲ ነው የተማርኩት። ከዛ ደግሞ በሬዲዮ ኢትዮጵያ በኤፍኤም አዲስ 97.1 እንዲሁም ደግሞ በፕሪንቱ ሚዲያ በአዲስ ስታንዳርድ በሪፖርተር ላይ ሰርቻለሁ። ከዛ እነዚህን ስራዎች ከሰራሁኝ በኋላ ነገሩን ሳየው በመንግስት ሚዲያ ላይ ነበርኩኝ። ብዙም አልተመቸኝም፣ አልወደድኩትም ነበር። ስለዛ ከዛ ወጣሁኝና የመጀመሪያው መጽሐፌን አሳተምኩ ማለት ነው።
መልካም፣ እስቲ ንገሪ።
መጽሐፉ ንጉሰ ጥላ ይባላል። ንጉሰ ጥላ እንግዲህ ዘመናዊ ሴቶች ስነ ልቦና እና የህይወትን ታሪክ የሚዳስስ መጽሐፍ ነው። ያ መጽሐፍ እንግዲህ ሲታተም እኔ ያልጠበቅኩት ይዘት ነበረው። ምልሽ ልጅ ነበርኩኝ። ብዙም ያን ያህል ለውጥ ይኖረዋል፣ ያን ያህል ነገር ይኖረዋል ብዬ አላሰብኩም። ግን በጊዜው በጣም አነጋጋሪ ሆነ፣ ከአቅሜ በላይ ሆነ ማለት ነው። መጽሐፉ ጸሐፊውን በለጠ። ኮንቴምፖራሪ ኢትዮጵያ ላይ ያለው የፖለቲካም ሂደት ሆነ የሴቶች ስብዕና ላይ ነበረ ያተኮረው ማለት ነው። አንዳንዶች መጀመሪያ የፌሚኒዝም መጽሐፍ ይሉታል። እኔ ግን እንደዛ ብዬ አላምነው። ግን በሰዓቱ ያየሁትን እንግዲህ አካባቢ የነበሩትን ነገሮች ነው አስተውዬ የጻፍኩት ማለት ነው።
ፉ የመጽሐፉ ምላሽ ከሀገር እንዳስወጣሽ ነግረሽኛል እና ምን አይነት ምላሽ ነበረ እንድትወጪ የገፋፋሽ?
ልታለን ነበረ። እንግዲህ አሁን ባለው ሁኔታ በጣም ብዙ ሰዎች የሚወዱት መጽሐፍ ነበረ ነው ስልሽ፣ እኔ በዛ ጊዜ ፌሚኒዝም ያን ያህል አራማጅ አልነበርኩም። ግን ሰዎች ዝም ብለው እሳቤዎችን ብቻ አውርተው ወደ ተግባር ሳይወርድ ግን አይቻለሁ። ጋዜጠኛ ስትሆኝ ደግሞ ለእነዚህ እይታዎች ክፍት ነሽ። ብዙ ሰዎች ስለ ብዙ ነገር ሲያወሩ አያለሁም። ስለ ጾታ እኩልነት ያወሩልሻል፣ ግን እውነተኛ ተግባራዊ እይታው ላይ ሲመጣ የጾታ እኩልነት የለም። ስለ ፖሊሲዎች ያወሩሻል፣ በእውነተኛ እይታው ላይ ሲመጣ ፖሊሲዎቹ የጾታ እኩልነትን ሊያስፈጽሙ ሲሰሩ አታይም። የብሔር እኩልነት ያወሩሻል፣ በእውነት ግን ያንንም የሚያመጣ ነገር ሲያደርጉ አታይም። እና መልሰን ያ ዝም ብሎ የሀሳቦችን ብቻ ጥቅል ሀሳቦችን እያነሳን ምንም ለውጥ እንደማያመጡ እርምጃዎችን ስንራመድ ሳይ ነው እንግዲህ እኔ ዝም ብዬ የጻፍኩት ማለት ነው። ለካ እንደዚህ አይነት ስሳቤዎችን ወጣት ሆነች ስታራምጂ የራሳቸው ደግሞ የሆኑ ነገሮች አሉ። የቤተሰብ ጫና አለብሽ፣ የማህበረሰብ ጫና አለብሽ፣ የፖለቲካ ሲስተሙ ጫና አለብሽ። ለአንቺ ቀላል ነው፣ ለሌሎች ግን እንደዛ ቀላል አልነበረም። ያ ነው እንግዲህ ስደቱን ያመጣው ማለት ነው። ምክንያቱም መጽሐፉ በመጣበት ጊዜ የመጡትን አተያዮች፣ እሳቤዎች እንዲሁም የመጡትን ውጤቶች መቀበል አልቻልኩም። ከዛ እኔ በነበርኩበት እድገት ሁኔታ የአይምሮዬን ብቃት ሆነን ዝግጅት አልነበረኝም የመጡት ነገሮችን የመቀበል። ለምሳሌ ከሰዎች የምትሰሚውም ነበረ፣ ከቤተሰቦች የመጣ ነገር ነበረ። በእርግጥ የቤተሰቦች ቤት ነው ያስወጣኝ። የነበረውን ሁኔታ አልወደዱትም፣ መጽሐፉንም አልወደዱትም። እና በሰሩበት ጊዜ ከመረጡት ምርጫ አንደኛው እኔም ከሀገርም ማውጣት ነበረ። በዛ ምክንያት እንዲወጣ ሆኛለሁ። አልፈለግኩም። ስለዚህ ወደ ስደት ወጣሁን። መጀመሪያ አሜሪካ ነው የገባሁትን። አሜሪካ ገብቼ አልወደድኩትም። ሳልወደው ስቀር ወደ አክራ ከጋና ተከትዬ ሩሜቶቼ ገባው ማለት ነው። ኢቨን ቢዝነሱን ራሱ የጀመርኩት ምንሽ ከጥገኝነትና ከማጣት ነው እንጂ ቢሆን ኖሮ ቁጭ ብዬ ግበት ያዋጣኝ ነበር ብዬ አምናለሁ።
ጋናን እንዴት አገኘሻት? የንኩርማን ሀገር ብዙዎች ይወዷታል እና አንቺ እንዴት አየሻት? እዛ የነበረው ቆይታሽ ምን ይመስል ነበር?
ጋና ለእኔ እንግዲህ አንድ አፍሪካ አገር አለ ወይ ደግሞ መሆን አለባት ብዬ ከማምናቸው አገሮች አንደኛዋ ነች። ምክንያቱም የማንነትና ከየት መጣሽ ጥያቄ አይደለም ያለው ጋና ላይ። ጋና ላይ ሰርተሽ ጥረሽ ጥረሽ ቢ የሚለው ነው። ያ ትልቅ ለኔ አይኔን የገለጸልኝ ነገር ነበረ። ሌላ ደግሞ ልንገርሽ፣ የንኩርማ አገር ስቲ ማለት ነው እያንዳንዱ ጋንያን በቀን አገሪቷ ውስጥ እየተፈጸመ ያለውን የተፈጸመውን ነገር በደንብ አብላቶ የሚረዳበት የትምህርት ደረጃ አለው። ስለዚህ ሰዎች ተምረው ጥረው ግረው ኑሩ የሚልበት ሀገር ነው የተፈጠረው። ና ዝም ብለሽ ስታዩ ቀላል ከኒኩርማ አንድ የምትማሪው ነገር ማለት ነው አገሪቷን ከታች ወደ ላይ ሰርቷት ነው የሄደው።
እዛ ከነበረሽ ቆይታ ምን ምን ነገሮችን ተማርሽ? ጋና ውስጥ ምን ያህል ጊዜ ቆየሽ? ጥቂት በይኝ ስለሱ።
ጋና ውስጥ እንግዲህ ቆየሁ 10 ዓመት ነው። ጋና እንደገባሁኝ ማናችንም ሴት እንደምናደርገው እንግዲህ አንድ ሀገር እንደመልመት የት ነው ጸጉር ቤት ነው የምንሄደው ማለት ነው። ሴት ስትሆኚ ጸጉር ቤት የማናችንም መሬት ነው የትም ሀገር ላይ እና ጉርቤት በሚሄድበት ጊዜ ምን አየሁ መሰለሽ? የጋኒያን ሴቶች በጣም ወዛም ቆዳ እንዳላቸው እና ብጉር በጣም እንደሚያስቸግራቸው አየሁ። አሁን በጋዜጠኝነቱ ልገፋ አልቻልኩም፣ አልችልምም። እንግሊዝኛ ነው ቋንቋቸው። ያን ያህል እንግሊዝኛ አቅም የለኝም። አዲስ ሀገር ነኝ፣ ሲስተም የለኝም፣ ሰፖርት ሲስተም የለኝም፣ ገንዘብም እንደዛው። ስለዚህ ክሬቲቭ መሆን ነበረብኝ እና አይኔ ክፍት ነበረ ምን ላደርግ እችላለሁ ለሚለው ማለት ነው። እዛ ጸጉር ቤት ላይ ተመላልሽ ሳይ ብዙ ብር በቃ ይሄ ያጠፋል ሲባሉ ይሄን ይወስዳሉ፣ ይሄን ያጠፋል ሲባሉ ይወስዳሉ። እዛው ስንነጋገር ሰው ወዳለ ሰው ግባባለ ስናወራ ምን እኔ አገሬ ላይ ፓውደር አለ ይሄን ማጥፋት የሚችል በአመጣ ትገዙኛላችሁ ወይ አልኩኝ። ስላቸው ያጥፋንን እንጂ ካጠፋንን የማንገዛበት ምንም ምክንያት የለም አሉ ማለት ነው። ብቻ ያጥፋ። አሁን እንግዲህ እንዳልኩሽ ከአዲስ አበባ የት ሄድኩት? አሜሪካ ነው እና ሻባ ማይል ነበረ ያለኝ ትልቅ ሀብት ነጻ ትኬት ነበረ። ነጻ ትኬት እና $100 ይዤ መጥቼ እኛ ሀገር እንግዲህ ፍሩጅ ቀሲል ታውቂያለሽ፣ ምስራቅ አካባቢ ሶሻል ማርክ ነው። ብቻ 25 ኪሎ ጭኜ ሄድኩኝ።
ቀሲል የሀረሩ ማለት
25 ኪሎ የሀረሩን 25 ኪሎ ጭኜ ሄድኩኝ። ኪሎን በጣም በብዙ ብር ሸጥኩት ማለት ነው። የኔ የንግድ ጅማሬ ያ ነው።
25 ኪሎን በስንት ሰጥሹ?
ሀያ አምስቱን እንግዲህ 4 እጥፍ አረኩትኝ። በዛ ዛ ተመልሼ እንደገና 50 ኪሎ አረኩትኝ። እንግዲህ ብር ማየት ጀመርኩ፣ ብር መልመድ ጀመርኩኝ። 50 ኪሎ ታረግም ሌላ ነገር ተፈጠረ። ምንድን ነው እኔ ብቻ የሚሄድበት የሰፈር ጸጉር ቤት ያሉ ገዢዎች 50 ኪሎን ሊጨርሱት አልቻሉ፣ አይችሉም። ምን ማድረግ ነበረብኝ? ከተማዋን በቦርሳዬ ዱቄቱን ይዤ እየዞርኩኝ መሸጥ ነበረብኝ።
አድማጮች፣ ከዮርዳኖስ ጉሽ ጋር የነበረን ቆይታ እዚህ ላይ እናቆማለን።
So to what do
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን ጋቢና ቬይን ነው። ከሙዚቃው በፊት ወደ ጀመርነው ዝግጅት እናልፋለን። ዮርዳነስ ጉሽ ከኢትዮጵያ ወደ ጋና በመመላለስ የጀመረችው የቀሲል ንግድ እየተጧጧፈ ቢመጣም ከአንድ ዓመት በኋላ በቅባት ወይም በሎሽን መልክ ቢቀርብ የሚሉ አስተያየቶች እንደበረከቱና ይህም ወደ ህንድ ሀገር ተጉዛ ቅመማ እንድትማር እንዳደረጋት ትናገራለች። በጋና የተከፈተው የመጀመሪያ ሱቋም ትርፋማ ሆኖ ተጨማሪ ተፈጥሯዊ ምርቶችን እንድትሞክር እንዳደረጋት የምትናገረው ዮርዳኖስ ጥቂት ጊዜ ከሰራች በኋላ በሀገሪቱ የመጣው የመንግስት ለውጥን ተከትሎ ገበያ በመቀዛቀዙ ወደ አዲስ አበባ እንደተመለሰች ትናገራለች። አዲስ አበባ ተመልሳ ምን እንዳጋጠማት ከምታስረዳበት ይጀምራል።
ኢትዮጵያ ሞት ፓረክ ደግሞ የገጠመኝ ምንድነው? እንደ ጋና ወዛም ቆዳ አይደለም ያለን፣ በጣም ደረቅ ቆዳ ነው። ብዙ ሞይስቸራይዘር ላይ ነው ማተኮር የነበረብኝ እና አዳዲስ ቻሌንጆችን ፌስ ማድረግ ነበረብኝ። ምን ማለት ነው? አዲስ ፎርሙላ ለማ ለደረቅ ቆዳ ላላቸው ሰዎች። እንደገና እዚህ ስመጣ እንደገና ዝም ብለሽ ስሪ አይደለም የምትባይ፣ ፍቃዶች፣ ግብር፣ ታክስ፣ ምገባ፣ የማምረቻ ቦታ እነዚህ የሚባሉ ነበሩ እና በጊዜ በወቅቱ ለእኔ ግራ ገብቶኝ ነበረ። ስራ እንዴት መስራት ይባላል? እነዚህን ነገሮች ሁሉ ማሟላት አለብኝ። እንዴት ነው ይሄ መሆን ያለበት? ለው ምንሽ ከነበርኩበት ሲስተም ኮምፕሊትሊ የተለወጠ ሲስተም ነበር የነበርኩት እየገባሁት ማለት ነው።
ቃድ ማውጣቱን የስርዓቱን ሂደት እና አዲስ ያጋጠምሽንም ትግል እንዴት ተወጣሹ?
መጀመሪያ ምን አሰብኩኝ፣ በአካባቢ ያሉ ሰዎችን ሳናገር ኖ ፍቃድ መውጣት የለበትም ከመጀመሪያ አሉ ማለት ነው። እሺ ምን እንደምደረገው ዘፋቶ ደላላ ፈልጊና ደላላው እቃዎችን ይዞ ያስገባልሻል። ምን አለፋሽ ከግብር መክፈል ጋር ከመዲያ ምናና አገናኘሽ አሉ ማለት ነው። ኦኬ አልኩኝ። በርበሬ ተራ ሄድኩኝ። ኮስሞቲክስ ደላላ አገኘሁኝ። ሻምፖ ስር ያለ እሺ ብዬ ሰጠሁት። ስድስት ወር እቃ እንዴት ነው አልተሸጠም ይለኛል። አሁን እንግዲህ እኔ ካልኩሌት አድርጌ በቃ በጣም ሰክሰስፉል ልሆን ነው ብያለሁ። ምንም ለእኔ በቃ አምርቶ መስጠት ነው ሰጥቻለሁ። በመሀል እወጣለሁ ገባለሁኝ እና በቃ እቃ ያልተወደደም ማለት ነው ብዬ ተስፋ ቆርጬ አንድ ቀን ደውዬለት ልምጣ እና በቃ ልውሰደው፣ አንተም ብርና ቦታ የያዘብ ካልተፈለገ በቃ አልተፈለገም ማለት ነው ልጅ ያልኩት ማለት ስለው፣ አይ አትምጭ ሲል እኔ በተፈጥሮ የሆነ ነገር ከወሰንኩ መመለስ ይከብደኛል። አይሱዙ መኪና ይዤ በርበሬ ሰራ መጋዘኑ ሄድኩኝ። ብታሚም ባታሚም ያገኘሁት ብዛት 5 ፍሬ አልቋል። ብሩን ነው መስጠት ያልፈለገ። ያንን 5 ፍሬ በአይሱዙ ይዤ በቃ በጣም እየተበሳጨው ወደ ታች ስወርድ ወደ መገናኛ ልሄድ ቸርቸር ጎዳና ሊሴ ገብረ ማርያም ትምህርት ቤት ፊት ለፊት ሱቅ ይከራያል የሚል አየሁ። ከአሁን በኋላ ከድላሎች ጋር በፍጹም አንሰራም አልኩኝ። ወሰንኩኝ። ሱቁን እዛ ተከራየሁኝ። 5 ሻምፖ አስቀመጥኩኝ። ያለውን እወጣለሁ ብዬ ገባሁ።
ምን አጋጠመች? ሱቁሽን ከከፈትሽ በኋላ?
ሱቁን ከከፈትኩ በኋላ እድለኛ ሆንኩኝ። የመጀመሪያውን ከፍቼ በአመቱ ሁለተኛውን ከፈትኩኝ። ሶስተኛውን ከፈትኩ። ብራንች ሆነ። እንደኔ አይነት ሰው ስትሆኝ ከቢዝነሱን በላይ ከሰው ጋር ሰው ነው ፍቅሬ ብዬሻለ ና ከሰው ጋር ያለኝ ነገር በጣም እቅ ስለሆነ ልጆቹን አያቸዋለሁ እኔ ጋር የሚሰሩትን ማለት ነው። በጣም ወጣት ናቸው አብዛኞቹ። ከ10 ወይ ከ11 ያክፍል ትምህርት ያቋረጡ ናቸው። እዛም ያልደረሱ ሊኖሩ ይችላሉ። እና እኔ እነዚህ ሁሉ መንገዶች ሲሄድ አብረውኝ አሉ። እቃውን ብሸጥ ይችላሉ፣ ግን የእነሱ ህይወት እየተለወጠ አይደለም። ለምን እያደግኩ ከዛ ይሄ አይዲያ መጣልኝ። እነዚህ ልጆች እኔ አንድ ነገር ካላደረግኩ በቃ ምንም ለውጥ የሚመጣ ነገር አይደለም ህይወታቸው ላይ ብዬ ምን ወሰንኩ። አሁን የጀመርነውን ምሳሌ ከኔ አንድ 2 አመት በላይ ከሰራሽ እኛ ራሳችን ብሩን አበድርሻለሁ ኢንሻልሽን ሱቅ እንከራያለን፣ እቃዎችን ትሰጫቸዋለሽ። ፍሬንቻይዝ ሆነ ፍሬንቻይዝ በኛ ፎርም ማለት ነው። እንደዛ ስንል እንግዲህ አሁን ላይ እንደምታዩ 29 ብራንች ላይ ደረሰን ማለት ነው።
ስንት ሴቶች አበቃሽ በዚህ አይነት መንገድ?
12 ሴቶች አብቅተናል። እነሱ ደግሞ በስራቸው ማለት ነው እነሱ ጋር የሚሰሩ ወደ 10 ሴቶች ይዘዋል።
ከዮርዳኖስ ጉሽ ጋር በሽያጭ ሰራተኝነት ስራ በመጀመር አሁን ላይ የራሷን የመሸጫ ዲስፕሌይ ይዛ የምትሰራው የ27 አመት ወጣቷና የአንድ ልጅ እናት ባንቻ አምላክ ጥላሁን ስለ ህይወቷና አሁን ስላለችበት ሁኔታ እንዴት አስረዳለች።
ልጅ ከመውለዴ በፊት 40 ገን ነበር። ግን መጥቼ ግን ስራ አልሰራም። የመጀመሪያ ስራ የሚቅባ ጋር ከዛ በፊትም ስራ አልነበረኝም። ተማሪ ሆኜ ነው በአጋጣሚ ነገሮች አልተስተካከሉልኝ እና ሰዓቱ 40 ብር ሚሄድ ነበረ። 40 ብር ነበር ይሰራል እንዴ ለታመት ስለሆነ ቤታች በምሳት እንዳለብን ያስኝ ጋዜጣች ባለምፈለግ ሴታ መጀመሪያ ነው ያገኘኋቸው። እሷ እኔ ደግሞ ከልጅ ጋቸዋ ብዙ አይመችም ብዙ ነገሮች ካለች ከልጅ ጋር እንሂድም አልነበረ እና የእሷን በአጋጣሚ ሰዓቱ ማታም ጣቱ የሚገባበት የወጣበት ሰዓት በጣም አግስ ሆነ ነው ያገኘሁት እና በደላላ ነበር ሄድኩት። ግን እሷን በጣም በቃ በአንዴ ነው በጣም ምትቀልቻ ናት በአንዴ ሳቃት ብዙ ጊዜ ይቆያው እና ቆይታ ያገኘ ነበር ይመስለኝ። ወዲያውኑ ስራው አለማመደችም እኔም አልከበደኝም ሁሉ ተቀበልኳት ሽያጭ ነው።
አሁን ታዲያ በምን አይነት ሁኔታ ላይ ነው ያለሽ? ዊራስ
አሁን ያለበት ሁኔታ በጣም ጋር ይመስለኝ ብዙ ለውጦች አሉ። ይህን ቤት አሁን ለምዶ የሚያስፈልገኝ ነገሮች እንዳለ አሟልቼ ነው በአሁኑ ሰዓት ያለ ለማንም ሰው እጅ አልፈልግም ይህናት እንደዚህ ሁኔታ ላይ ቤትሎች አሉትም ነው ተከራይቶ ከሷ እቃውን አመጣለው ነው እቃዎቹ ከሷን ሞቶ የራሴ ተርፉ የራሴ ቤክራይ ተፍ የሚፈልጋቸውን ነገሮች ማሟላት ከሱ በሚሰራ ላይ ነው።
የኢኤስቢ ሴክሬትስ መስራች ዮርዳኖስ በቀጣይ ምርቷን ወደ ዓለም አቀፍ ገበያ ለማስገባት እየጣረች መሆኑንም ነው የምትገልጸው።
ኢኤስቢ ሴክሬት ምርቶች አሁን ጀምረናል፣ ኤክስፖርት ጀምረናል። በቅርብ ዲሲ ላይ እቃዎቻችን ይገባሉ። አሁን ደግሞ ዌስት አፍሪካ ላይ በጣም እየተንቀሳቀሱ ያለ ነው እና አድጎ ትልቅ ደረጃ የሚደርስ ነው። ሳይዘነጋ ሰውን ሳይዘነጋ ማለት ነው።
አድማጮቻችን፣ ከዮርዳኖስ ጉሽ ጋር የነበረን ቆይታ እዚህ ላይ ተጠናቀቀ። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ይሄ ሳምንት የዓለም የፕሬስ ነጻነት ቀን ታስቦ ውሎበታል። በዓለም ዙሪያ ኮቪድ-19 ወረርሽኝ መገናኛ ብዙሃንን እየፈተነ ባለበት በአሁኑ ሰዓት ኢትዮጵያውያን ሴቶች ደግሞ የተለየ ፈተና እንዳለባቸው ይነገራል። በዚህ ዙሪያ ስመኝሽ የቆየ ከአስራም ቴሌቪዥን ምክትል አዘጋጅ ካሳይ ዳምጤ ጋር ቆይታ አድርጋ ነበር፣ እንደሚከተል ይቀርባል።
ካሳይ ዳምጤ ይባላለሁ። አስራም ቴሌቪዥን ለምሰራው ረዳት አዘጋጅ ነው።
ምን ያክል ጊዜ በጋዜጠኝነት ሰርተሻል?
አምስት አመት ተኩል አካባቢ በጋዜጠኝነት ሰርቻለሁ። መጀመሪያ ስራዬን የጀመርኩት በህትመት ሚዲያ እና ዌብሳይት ላይ ነበር። ከዛ በመቀጠል የተዘጋው ቴሌቪዥን ኤኔን ቴሌቪዥን ላይ ከጀማሪ ሪፖርተር ተነስቼ ሪፖርተር ከደረስ በኋላ ተዘጋ። ከዛ በመቀጠል አህዱ ሬዲዮ ነበር የሰራሁት። አህዱ ሬዲዮ አንድ አመት ከስድስት ወር ያህል ከሰራው በኋላ አሁን እየሰራው በሚገኝበት አሻም ቴሌቪዥን ረዳት አዘጋጅ ሆኜ እየሰራሁ እገኛለሁ።
ያለፈው አንድ አመት ያው በወረርሽኙ ምክንያት በኢትዮጵያ ውስጥ ለምትሰሩ ጋዜጠኞች ምን ይመስል ነበር ይሄ ጊዜ?
ባለፈው አመት መጋቢት አራት ላይ ኮሮና ቫይረስ ሲገባ ሁሉም መገናኛ ብዙሃን ወሬ ሁሉ ስለ ቫይረሱ ነበር። ስለ ቫይረሱ የግንዛቤ ማስጨበጫ መረጃዎችን መስጠት፣ እንዴት መከላከል ይቻላል፣ የሌሎች ሀገራትንም ተሞክሮ እየጠቀስን የቫይረሱ ስርጭት ከፍ የሚል ከሆነ ጦሱ ከባድ ስለመሆኑ ሰፊ ጊዜና ሽፋን እየሰጠ ነው ነበር። ምን ያህል በኃላፊነት ሰሩ የሚለው ጥናት የሚያስፈልገው ቢሆንም ከአንድ ወገን ብቻ የሚሰሙ ድምፆችን ነው። በተለይ ቫይረሱም ላይ ቢሆን መንግስት በራሱ የሚያወጣቸው መረጃዎች ብቻ እንጂ ገለልተኛ የሆኑ ተንታኞች ወይም ኤክስፐርቶች ጫናዎችንም አስቀድሞ የመተንተን የመጠቆም መንግስት ትኩረት ሊሰጥባቸው የሚገባ ጉዳዮችን ከወዲሁ የመጠቆም ነገር አልነበረም።
ያ እንዳይሆን አስቸጋሪ የሚያደርገው ነገር ምን ነበር? ለምሳሌ መረጃ የማግኘት ችግር ነበር?
አዎ፣ የመጀመሪያ ችግር የሚመስለኝ ሚዲያው በራሱ በእግሩ የቆመ አይደለም። የመንግስት ወይም የህዝብ የምታያቸው መገናኛ ብዙሃን በአንድ ጎን አሉ፣ በሌላ ጎን ደግሞ በገንዘብ እጥረት የሚሰቃዩ የግል የሚባሉ መገናኛ ብዙሀን አሉ። እና የመንግስት መገናኛ ብዙሀን ከመንግስት አፍ ነው ሁሉን ነገር መስማት የሚፈልጉት። ስለዚህ ጋዜጠኞች በመንግስቱ ሳይድ ብቻ ያለውን ነገር ተከትሎ የመዘገብ ነገር አለ። የግል መገናኛ ብዙሀን ግን ባለሙያዎችን ለማናገር የእነሱን ሀሳብ ኤክስፐርትስ ኦፒኒየን ፈልጎ የመሄድ ነገር አለ። ነገር ግን ተንታኝ ወይም ባለሙያ የምንላቸው ሰዎች አስተያየታቸውን ለማጋራት የመፍራት ነገር አለ። ጋዜጠኛውም ቸልተኛ መሆንና ፍርሃትም ያደረበት ነበር። በጣም ነገሮቹ በተለያየ አንግል ስታያቸው በጣም በብዙ ችግሮች ተወጥሮ ነበር ሚዲያውም ጋዜጠኛውም ማለት ይቻላል።
እንግዲህ ሌላ ከወረርሽኙ ጎን ለጎን ኢትዮጵያ ውስጥ የፖለቲካ ለመረጋጋቱ በከፍተኛ ሁኔታ እየተባባሰ የሄደበት ጊዜ ነው። ይሄ ጊዜ ደግሞ ጋዜጠኞች መረጃዎች በሚፈልጉበት ቦታ እንዲደርሱ የሚያደርጉበት ጊዜ ነው። በኢትዮጵያ ውስጥ ሚዲያው በዚህ ረገድ ኃላፊነቱን ተወጥቷል ብለሽ ትያለሽ?
በጣም ውስብስብ ይመስለኛል ይህን ጥያቄ ለመመለስ በተለያየ መንገድ ከፍለው ይሻላል። ለምሳሌ የመንግስት ወይም የህዝብ የሚባሉ መገናኛ ብዙሀን በአንድ ጎን ባደርግ፣ እንደናንተ አይነት የውጭ ሚዲያዎችን በአንድ ባደርግ እና በሌላ ጎን ደግሞ የግል መገናኛ ብዙሀን ባደርግ ይገልጸዋል ብዬ ስለማስብ ነው። ለምሳሌ የመንግስት መገናኛ ብዙሀን መንግስት እንዲነገር የሚፈልገውን ብቻ ይዘው ህዝቡን አለማስቀደም ነገር ይታይባቸዋል። በአማርኛ አገልግሎት ወይም በሌሎች የሀገሪቱ ቋንቋዎች አገልግሎት የሚሰጡ የውጭ መገናኛ ብዙሃን ደግሞ እነሱ የተሻለ ለመረጃዎችም ቅርበት ስላላቸው የመንግስት የስራ ኃላፊዎችም ለእነዚህ መገናኛ ብዙሃን መረጃ መስጠት ይሻላቸዋል። ለሌላ ለሀገር ውስጥ ከመስጠት ይልቅ ለውጭ መገናኛ ብዙሃን መረጃ መስጠት ይፈልጋሉ። የግል ሚዲያዎቹ ደግሞ አንደኛ ነገር የሪሶርስ እጥረት አለባቸው፣ የሰው ኃይል እጥረት አለባቸው፣ የገንዘብ እጥረት አለባቸው፣ የማቴሪያል እጥረት አለባቸው። በዚህ መሀል ሆኖ ግን ግጭቶችም ሲነሱ፣ አለመረጋጋቶችም ሲነሱ መረጃዎችን ለህብረተሰቡ ለማድረስ ይሯሯጣሉ ባላቸው በተቻላቸው አቅም። ነገር ግን ሚዛናዊ ለማድረግና ከመንግስት ሳይድ ያለውን መረጃ ለመፈልገን ስንሄድ ደግሞ በጣም እንቸገራለን። በተለይ ይሄን አንድ ዓመት ብንመለከት እንኳ በጣም በጣም ከባድ ነው። ጋዜጠኞች እንደሆነን እዚህ ጉዳይን እንደዚህ አይነት መረጃ ፈልገን ነው ወቅታዊ ነገሩ ምንድን ነው ያለው እያን ስንጠይቅ ስብሰባ ላይ ነኝ አሁን አይመቸኝም በዚህ ሰዓት ደውይ እያሉ መረጃ ለመስጠት ከመስጠት ማፈግፈግ ፈቃደኛ ለመሆን ነገር በጣም ይስተዋላል። የመንግስት ኮሚኒኬሽን ከፈረሰ በኋላ በተለይ የመረጃ አክሰሱ የተባባሰበት ይመስለኛል። እኔ በግሌ
ከመረጃ ማግኘት ችግር በተጨማሪ አሁን ከነገርሽው ውጪ ሌሎች የሚታዩ አይነት አፈናዎች ወይም የደህንነት ስጋቶች አሉ ወይ ጋዜጠኞች ላይ?
አዎ፣ ከዚህ በፊት እንግዲህ መንግስትን ነበር ጋዜጠኛውም ሚዲያውም የሚፈራው። በዚህም ፍራቻ ራሱን ሴንሰር እንዲያደርግ የሚደረገው መንግስትን ፍራቻ ነበር። አሁን ግን ከሀገሪቱ ወቅታዊ ሁኔታ ጋር በተያያዘ ብሔርተኝነት ጥግ በመሄዱ እና የማህበራዊ ሚዲያ አጠቃቀማችንም ፈር የለቀቀ መሆን ሌላ ስጋት ለጋዜጠኛውም ለሚዲያውም ያመጣ ይመስለኛል። ይህም የደቦ ፍርድ መፍረድ ለምሳሌ ሁሉም የራሱን ጥግ ይዛል። ጋዜጠኛ ደግሞ የትኛውንም አይወግንም፣ ሃይማኖቱንም፣ ብሔሩንም፣ የተወለደበት አካባቢውን፣ ቤተሰቡን፣ ሁሉን ነገር ወደ ጎንጦ መሀል ላይ ሆኖ ሁለቱንም ሳይድ ለመስራት አይፈልገው። ግን አሁን ላይ ብሔርተኝነት ጥግ በመድረሱ ሁሉም ወደ ራሱ እጄ የአንድ ብሔር ወይም የአንድ አካባቢ ጉዳይ እንድዘግብ፣ ሌላኛውም የራሱን ጥግ እጄ እንደዚህ ተደርጋል እንደዚህ ይሆናል ብዬ እንድዘግብ ነው የሚፈልገው። በጣም የብሔሩ ጽንፍ መርገጥ ለጋዜጠኛው ሁሉ ፎቶ እና የሰራው ስራ፣ አካባቢው፣ ስልክ ቁጥሩ፣ የት አካባቢ እንደሚኖር ባገኛችሁት ቦታ እንዲያድርጉት እንዲፍጠሩት ከዚህ በፊት ይህም ሰርቷል እንዲህ ሲያደርግ ነበር እየተባለ በማህበራዊ ትስስር ገጾች የግል መረጃዎች ሁሉ ይወጣሉ እና ለደህንነት ሁሉ የሚያሰጋበት ጊዜ አለ። ደፍሮ ለመስራት ሁሉ አንዳንዴ በጣም ይከብዳል።
እስኪ ደግሞ አሁን ሴቶችን ለብቻ ለይተን እኔ በእነዚህ ባነሳናቸው ፈታኝ የሙያ ወቅቶች ውስጥ በተለይ ደግሞ ሴት ጋዜጠኞችን የበለጠ የሚጋፈጡት ችግር አለ ወይ?
ለመረጃ በመፈለግ ወይም ቃለ መጠይቅ በመፈለግ ሶርሶቻችን ጋር የመንግስት ባለስልጣናት ጋር ስንደውል ሴት ስለሆን በጣም ቻሌንጅ የሚያደርግ ጥያቄ አጠይቅም ተብሎ መታሰብ ነገር አለ። እንዲሁም ፕሬስ ኮንፈረንስ ላይ ጥያቄ ስጠይቂ ሴት ከሆንሽ ያንቺን ጥያቄ መናቅ ማጣጣል ነገር አለ። ከዛ ባለፈ ሴት ስለሆንሽ ብቻ ማህበራዊ ኢሹዎችን አንቺ እንደምትሰሪ በበላይነት አሳይንም ስትደረጊ ሴት ስለሆንሽ ብቻ ማህበራዊ ጉዳይ ላይ ጎበዝ እንደሆንሽ ይታሰባል። ፖለቲካውና የመጣን ያብዘገባው ለሌሎቹ ለወንድ ባልደረቦች ይሄዳል። ከአዲስ አበባ ስትወጪ ክፍለ ሀገር ፊልድ እንደዚህ ስትወጪ ደግሞ ያለው ነገር ትንሽ የጋዜጠኝነት ካልቸሩም ትንሽ የተበላሸ የሚመስለኝ ሴት ስለሆንሽ ብቻ አብረሽ ክፍለ ሀገር ስለሄድሽ ብቻ ሌላ ነገር የመፈለግ ኢንአፕሮፕሪየት የሆነ ነገር መፈለግ ነገር አለ። በሙያ አጋሮቻችንም አለ እዛ በምናገኛቸውም የስራ ኃላፊዎችም እንደዚህ አይነት ነገር ይታያል።
በማህበራዊ ትስስር ሚዲያም ሊሆን ይችላል፣ በአካልም ሊሆን ይችላል። የተለያዩ ዛቻዎች፣ የጾታዊ ጥቃቶች በአፍም ሊሆን ይችላል፣ በጽሁፍም ሊሆን ይችላል፣ በአካልም ሊሆን ይችላል። ጥቃቶች የሚደርሱባቸው ሴት ጋዜጠኞች በተለያየ ጊዜ ሪፖርት ሲደረጉ እንሰማለን እና ይሄ ኢትዮጵያ ውስጥ እንደ አይነት ነገር ያጋጥም አንቺ አጋጥሞሽ ያውቃል? ለምሳሌ ፐርሰናሊ ወይም ጓደኞችም?
እኔ እስካሁን እንደዚህ አልገጠመኝም፣ ግን በተለይ በሶሻል ሚዲያ ጥቃቶች፣ መጥፎ ነገሮች፣ ስም መስጠት፣ በጣም የማይሆኑ ምስሎችን ፎቶሾፕን ሰርቶ የመለጠፍ ነገር አለ። በማህበራዊ ሚዲያ የሚደርስ ዘለፋ ወይም የቃላት ጥቃት በእኛ ሀገር እንትን አይባልም፣ እንደ ጥቃትም ስለማይቆጠር ብዙ ሰው ኖቲስ አያደርገውም። እኛ ሀገር ጥቃት ከተባለ ፊዚካሊ ማጥቃት ነው፣ ወይ መደብደብ፣ ወይ አሲድ መድፋት፣ ወይ የሆነ ነገር ማድረግ ነው እንጂ ሶሻል ሚዲያ ላይ ፎቶሾፕ የተሰሩ ፎቶዎችን ወይም የግላዊ የሚባሉ ፎቶዎችን አውጥቶም መጥፎ ቃላት መናገር፣ ስድቦች ያለችበትን ቦታ እንዲያድጓት እንዲፈጥሯት ይች ቆንጆ ነች እያሉ የመናገሩ ነገር በጣም እየተለመደ ነው፣ ግን ደግሞ እንደ ጥቃት አይቆጠርም እኛ ጋር።
እንዲያው አንቺ በግልሽ ባሳለፍሽ የጋዜጠኝነት ህይወት ውስጥ በተለይ ደግሞ በእነዚህ አሁን በምናወራቸው ቅርብ ዓመታት ውስጥ ፈታኝ የምትይው ጊዜ ምን አይነት ነው?
በተለይ ለጋዜጠኛ በጣም ፈታኝ ወቅት ነው የምለው እኔ ይህን አንድ አመትን እና የአለፈው አመት በጣም በተለያዩ የሀገሪቱ አካባቢዎች ግጭቶች ነበሩ፣ ጥቃቶች ነበሩ፣ ማንነትን መሰረት ያደረጉ ጥቃቶች ናቸው፣ የሰብአዊ መብት ጥሰቶች ነበሩ። እነዚህን እንደ ሰው መጀመሪያ እንደ ሰው ነው የምናያቸው። በጣም ስለሚዘገንኑ በጣም ይሰማሻል፣ ግን ሚዛናዊ ሆነሽ መስራት አለብሽ። እሱንም መረጃውን ካገኘሽ ነው የምትሰሪው። ስራሽ ደግሞ ተጽዕኖ አለማምጣቱን ስታይ ደግሞ በጣም በጣም ይሰማል፣ ይከብዳል። ለጋዜጠኛ ደግሞ ትልቁ ነገር በስራው ያለው እርካታ ተጽዕኖ ማምጣቱ ነው እና በዚህ አንድ አመትና ሁለት አመት እንደዚህ አይነት ነገሮች በጣም ስለተበራከቱ በየለቱ መዘገብ እንኳን እነዚህ በጣም የሚዘገንን የሚከብድ ኢሞሽናል የሚጎዳ ነበር።
የኢትዮጵያ ሚዲያ ዛሬ ያለበት ችግሮች፣ ተግዳሮቶች ምን ይመስላሉ፣ እንዴትስ ልንወጣቸው እንችላለን በሚሉ ሀሳቦች ላይ ሀሳብሽን ስላካፈልሽን በጣም ነው የማመሰግነው ካሳይ።
እኔ አመሰግናለሁ።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የእሁድ ምሽት መሰናዷችንን እዚህ ላይ ፈጸምን። በነገው ምሽት በመደበኛው መርሃ ግብር እንገናኝ እያለን የምንሰናበታችሁ ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ ሰለሞን አባተ በአርትዖቱ ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን ነው። 2022059942 ላይ የድምጽ ወይም የጽሁፍ መልእክት ዋትሳፕ ላይ ልታደርሱን ትችላላችሁ። እንዲሁም ደግሞ በቪኦኤ አማሪክ ላይ ለጋቢና ቪኦኤ ብላችሁ ልጽፉልን ትችላላችሁ። አብራችሁ
I'll be a tabby, it's my chasing tonight, yo. I'll be a tabby, it's my chasing tonight, yo.